Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። የዛሬው ሐምሌ 20 2009 ዓ.ም የጋቢና ቪኦኤ ዝግጅታችን የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለመ ረቂቅ ሕግ በዛሬው ዕለት በሕግ አርቃቂው የኮንግረስ የውጭ ጉዳይ ኮሚቴ ፊት ቀርቦ ድምፅ እንዲሰጥበት ሙሉ በሙሉ ስምምነት ተደርሶበታል።
On the items considered on block, all those in favor say aye. All those opposed, no. In the opinion of the chair, the ayes have it. And the measure considered on block.
በብዙ ሲያነጋግር የቆየው ኮንግረስማን ክሪስ ስሚዝ የሚመሩት ይህንን የተመለከተ በዛሬው ዕለት የኮንግረሱን ሂደት የተመለከተ ዘገባ አለን። በሌላ ዜና ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠየቀ።
የህዝብን ማህበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው።
ፓርቲው በዛ ዕለት የሰጠውን መግለጫ ይዘናል። በዘንድሮ የማንዴላ ዋሽንግተን መርሃ ግብር እየተሳተፈች ያለች ወጣትም ይዘናል።
እስኪ ወንዱ ወጣ በልና አንተ አድርገህ ይዘህና፣ ሴቷ ደግሞ እኔ ቤቶኜ አብስዬ ያበልሃለሁ ልጅ እጠብቃለሁ ተባብሎ ተስማሙ። ያ ጀኔሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ፣ እኔም መጥቼ አንተን ሳግዘ የተሻለ ኑሮ መኖር እንችላለን፣ የተሻለ ልጅ ማሳደግ እንችላለን። ስለዚህ ምንም አይነት ቦክስ አይገባንም ብለን ሪኔጎሽየት እናድርግ ነው እየተባባልን ያለን።
አብነት ጣሰው ትባላለች። በሴቶች ትምህርት ላይ ትሰራለች። በጋቢና ተሳፍራ ሀሳቧን ትነግረናለች። ወደ አዲስ አበባ ደግሞ እንመለስና ቤተ እስራኤላውያን ራስ ተፈሪያንና ከፍተኛ አስተዋጽኦ ያደረጉ ሌሎች የውጭ ሀገር ዜጎች ከበርካታ ዓመታት በኋላ የትውልደ ኢትዮጵያዊ መታወቂያ እንዲሰጣቸው ተወሰነ።
አንዳንዶቹ ኢትዮጵያ ውስጥ እስከ ሶስት ትውልድ ድረስ ቆይተዋል። እነሱን በምን አይነት መልኩ እንደምናስተናግድ ግልጽ መመሪያ አልነበረንም።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው ይዘናቸዋል።
በኢደር ያቆየነውን የዘመን ተከታታይ ቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸውንም በጋቢና ይዘነው ለመምጣት እንሞክራለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትስ የምክር ቤት አባላትና በሩሲያ በኢራንና በሰሜን ኮሪያ ላይ አዲስ ማዕቀብ ለመጣል በሚያስችል ሁኔታ ፕሬዚዳንት ትራምፕ እንዲያጸድቁት በሚላክ ሕግ ላይ ተስማምተዋል። ስለ ስምምነቱ ትላንት ማታ በወጣ መግለጫ ያስታወቁት ሴናተር ቦብ ኮከር ናቸው። ኮከር መጀመሪያ ላይ የሰሜን ኮሪያ ጉዳይ ራሱን ችሎ መታየት አለበት በሚል የሰሜን ኮሪያ በወቅቱ ማዕቀብ ውስጥ መካተቷን ተቃውሞ ነበር። ይሁንና ወደ ኋላ ተስማሙና የህግ መምሪያው ምክር ቤት በሰሜን ኮሪያ ጉዳይ ላይ የሰፈረውን አጠቃቀም ለማዳበር ይሰራል ብለዋል።
ወደሚቀጥለው ዜና ስናመራ ኢየሩሳሌም ያሉ ሙስሊም መሪዎች ምዕመናን በጥንታዊቷ ከተማ ባለው የተቀደሰ ቦታ እንዲገቡ ተፈቅዶላቸዋል። እስራኤል በያዝነው ወር በተቀደሰው ቦታ ላይ የተከተለቻቸውን የጸጥታ መሳሪያዎች ካነሳች በኋላ ነው ምዕመናኑ እንዲገቡ የተፈቀደው። ሰራተኞች በተቀደሰው ቦታ ላይ ተሰርቶ የነበረውን የሽቦ አጥርና የብረት በር እንዲሁም በሩ ላይ ተተክለው የነበሩ የጸጥታ ጥበቃ ካሜራዎችን ዛሬ ካነሱ በኋላ ፍልስጤማውያን በተቀደሰው ቦታ አካባቢ በሚገኙት መንገዶች ወጥተው ደስታቸውን ገልጸዋል። ይሁንና የሙስሊም ባለስልጣኖች ኮሚቴ ቦታው ከመፈተሹ በፊት ምዕመናኑ መግባት አይችሉም ነበር። እስራኤል በብረት መተደሽ ያቀፉ የጸጥታ ጥበቃ መሳሪያዎች በተቀደሰው ቦታ የተከለችው በያዝነው ወር አረብ ታጣቂዎች ሁለት የእስራኤል የጥበቃ ፖሊሶችን ከገደሉ በኋላ ነው። የእስራኤል ተግባር ታዲያ ኢየሩሳሌም ያሉትን ሙስሊሞች አስቆጥቶ ነበር። እስራኤል ቁጥጥሯን ወደ ተቀደሰው ቦታ ልታሰፋ ትችላለች የሚል ጥርጣሬም አላቸው። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደሚቀጥሉት የጋቢና ዝግጅቶቻችን ልምራችሁ።
Gambino VOA.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔ መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
አድማጮች በመግቢያችን ላይ ያስተዋወቅ ነው የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለ መረቅቅ በዛሬው ዕለት አርቃቂው የኮንግረስ የውጭ ጉዳይ ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት በሙሉ ስምምነት ተደርሶበታል በሚል ያጠናቀር ነው ዘገባ አለን። ያንን የተመለከተ ዘገባ ሄኖክ ሰማግዜር አጠናቅሮ ከስፍራው ሊያደርሰን እዚህ ተገኝቷል። እንግዲህ ይሄ ህግ ለረጅም ጊዜ የታየ የነበረ ነው። የኢትዮጵያ የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለመ ረቂቅ በዛሬው ዕለት በህግ አርቃቂው የኮንግረስ የውጭ ጉዳይ ሚኒስቴር ፊት ቀርቦ ድምጽ እንዲሰጥበት በሙሉ ስምምነት ተደርሶበታል። በዛሬው ዕለት ለሙሉ ኮሚቴው ከቀረቡት 9 ረቂቅ ህጎች አንዱ የሆነው ውሳኔ 128 በኒው ጀርሲ ኮንግረስማን ክሪስ ስሚት እና ከ50 በላይ የኮንግረስ አባላት የደገፉት ነው። ሄኖክ ዘማግዜር ሂደቱን ተከታትሎ የሚከተለውን አጠናክሯል።
On the items considered on block, all those in favor say aye. All those opposed, no. In the opinion of the chair, the ayes have it, and the measures considered on block are agreed to.
ለውሳኔ በቀረቡት ጉዳዮች የምትስማሙ አይ በሉ፣ የምትቃወሙ ደግሞ ኔ በሉ ሲሉ ሊቀመንበሩ በእይታቸው አይ ያሉት አሸንፈዋል። ለውሳኔ የቀረቡት ረቂቆች ስምምነት ተደርሶባቸዋል በማለት የዩናይትድ ስቴትስ ኮንግረስ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ ያሰሙትን ነው ከላይ የጠቀስንላችሁ። ለውሳኔ ከቀረቡት 9 ረቂቆች በአባላቶች ድምፅ እንዲሰጥባቸውና ወደ ኮንግረሱ ለአጠቃላይ ውሳኔ እንዲያልፍ ድምፅ ወደ መስጠት የሚወስደውን ውሳኔ ያስታወቁት ኮንግረስማን ኤድ ሮይስ ስለ ኢትዮጵያ ያለውን ሁኔታ አስመልክቶ
While we recognize our long-standing partnership with Ethiopia, we must also stress the importance of that government's respect for human rights and democratic principles, including the need for Ethiopia to take tangible steps to ensure opposition voices are protected.
ሊቀመንበሩ ኤድ ሮይስ ከኢትዮጵያ ጋር ለዘመናት የዘለቀ ግንኙነት እንዳለ ጠቅሰው ሀገሪቱን የሚያስተዳድረው መንግስት የሰብአዊ መብት ጥበቃ ላይ ያለበትን ኃላፊነት በአጽንኦት አክለን ነው የምናሳስበው ሲሉ ነው የሰማ ነው። የኢትዮጵያ መንግስት የተቃዋሚዎችን ድምፅ ማክበር እና መከላከል አለበት ሲሉም አሰምተዋል። በኢትዮጵያ ላይ የቀረበው ውሳኔ 128 ሪዞሉሽን 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል። በመቅድሙ በዴሞክራቶችና ሪፐብሊካን አባላት ድጋፍ ያለው ረቂቅ እንዲያውም በቁጥር 56 አባላት ደግፈውታል። በኢትዮጵያ በአጠቃላይ ከመታዩ የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች በተጨማሪ ይላሉ የረቂቅ ህጉ ጸሐፊ የኒጀርዚው ኮንግረስማን ክሪስ ስሚት፣ በኦሮሚያና አማራ ክልሎች ሰላማዊ ሰልፈኞች ላይ የተፈጸሙ ያሏቸውን በደሎች በዝርዝር አስረድተዋል።
This resolution is like a mirror held up to the government of Ethiopia on how others see them. And it's intended to encourage them to move on the
ይህ የውሳኔ ረቂቅ ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንዲህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው።
Ethiopia is an important ally and partner in international peacekeeping. However, the continuing violations of human rights are absolutely
ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም።
የኢትዮጵያ መንግስት ይፈጽማቸዋል ያሏቸውን የሰብአዊ መብት ጥሰቶች በዝርዝር የተናገሩት ኮንግረስማን ስሚት ለውጥ ለማምጣት ቁርጠኝነት ካለ ዩናይትድ ስቴትስ እንዴት እንደምታግዝ በህጉ የፖሊሲ አቅጣጫ መቀመጡን ያስረዳሉ። በቅርቡ በኦሮሚያና አማራ ክልል የጸጥታ ኃይሎች የተፈጸሙና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ዘገባ የተዘረዘሩ ሁኔታዎችን ይገልጻሉ።
Arbitrary arrests, killings, and torture committed by security forces, restrictions on freedom of expression and the freedom of association
በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች ግድያዎችና የማሰቃየት አድራጎቶች በመናገርና በመደራጀት ነጻነቶች ላይ እየተጣሉ ያሉ እገዳዎች በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች የማዋከብና የማሸማቀቅ ድርጊቶች ሪፖርቱን ስታነቡት በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው።
በዛሬው ዕለት ለኮሚቴው የውሳኔ ድምጽ ከመሰጠቱ በፊት ባለው ሂደት ማርካፕ ላይ የቀረቡ 9 ህጎች መካከል የአውሮፓ ህብረት ሂዝቦላን አሸባሪ ድርጅት ብሎ እንዲሰይመው፣ የሰሜን ኮሪያ የሰብአዊ መብት ይዞታን የሚቃኙ እንደዚሁም የኬንያ ምርጫ በተመለከተ ናቸው። የኮሚቴው ከፍተኛ አባል ኤሊየት አንግል
In advance of the election scheduled for August 8th, this resolution calls upon Kenya to hold credible, peaceful, free
የፊታችን ሐምሌ 26 ሊደረጉ የታቀዱትን ምርጫዎች አስመልክቶ ይህ ውሳኔ የኬንያ መንግስት ነጻ ፍትሃዊና ሰላማዊ ምርጫዎችን እንዲያካሂድ ያሳስባል። ማንኛውም የፖለቲካ እጩ፣ መገናኛ ብዙሃንና ማንኛውም ዜጋ አመጽን ሊቀሰቅሱ ከሚችሉ ንግግሮችና አድራጎቶች እንዲቆጠቡ እጅግ ጥብቅ በሆኑ ቃላት እናሳስባለን።
በዛሬው የቅድመ ውሳኔ መሰናክሉን በሙሉ ድምጽ ያለፈው ረቂቅ ህግ በኮሚቴው ድምጽ ከተሰጠበት በኋላ ለኮንግረሱ አብይ የውሳኔ መድረክም ይቀርባል። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት በጉዳዩ ላይ አስተያየታቸው እንዲሰጡ ጋብዘን ዝግጅቱ እስኪቀርብ ድረስ ስልካቸውን አላነሱም፣ አልተገኙም። እንዳገኘናቸው የነሱን አስተያየት እናቀርባለን። በዋሽንግተን ዲሲ አካባቢ ለሰብአዊ መብት መከበር በግልም ተደራጅተውም እንደሚንቀሳቀሱ የገለጹት በማርካፑ ላይ የተገኙት አቶ ጋሻው ገብሬ የሚከተለውን አስተያየት ሰጥተዋል።
ይሄ የህግ ረቂቅ ሲቀርብ የቀረበበት ሁኔታ በጣም አድርጎ አስገራሚ ነው። ሌሎቹ የሂውማን ራይትስ ጥሰትን ያደርጋሉ ከሚባሉ ከነ ሄዝቦላ፣ ቬኔዙዌላ፣ ሰሜን ኮሪያ፣ ላቲን አሜሪካም ካሉ ጋራ ተደርቦ የኢትዮጵያ መንግስት ስሙ ሲጠራ መስማቴ ለንደኔ ያለ ለሰብአዊ መብት ታጋይ በጣም ትልቅ ነገር ነው። እንደተነገረው ባይፓርቲዝን ማለት በዲሞክራቶችም በሪፐብሊካኖችም በሁለቱም ወገን የተደገፈ መሆኑ እና ከመጀመሪያውም ሲነሳ 51 በላይ ሰዎች ማለትም የህግ ተወካዮች የህዝብ ተወካዮች የደገፉት መሆኑ ራሱ በጣም ትልቅ ነገር ነው።
እንግዲህ በዛሬው ዕለት ኢትዮጵያን በተመለከተ እንደዚሁም ሌሎች ዓለም አቀፍ ጉዳዮችን በተመለከተ በዩናይትድ ስቴትስ ኮንግረስ የቀረቡ ረቂቅ ህጎችን አስመልክቶ የተሰጡት አስተያየቶች ይህን ይመስላሉ። እንግዲህ ወደ እናንተ ልመልስ። መስታወትና ጽዮን አመሰግናለሁ።
ያላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠየቀ። አዋጁ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳቶችን አስከትሏል ብለዋል። በአዲስ አበባ የኦሮሚያ ልዩ ጥቅም በሚያስጠብቀው ረቂቅ ህግ ላይ ህዝብ እንዲመክርበትም አሳስቧል። በበጀት አመቱ መግቢያ በነጋዴው ላይ የተጣለው የገቢ ግምትም አቅምን ያላገናዘበ ብሎታል። መለስካቸው አመሃ አዲስ አበባ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ ዋና ዋና ወቅታዊ የሀገሪቱ ጉዳዮች ናቸው ባላቸው ሶስት ነጥቦች ላይ ማብራሪያ ሰጥቷል። በሁለት አመራር አባላቱ በተመራው ጋዜጣዊ መግለጫ ላይ እንደተመለከተው በይፋ ታውጆ የቆየው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ይህም ሊያበቃ አንድ ሳምንት ብቻ ቀርቶታል። ይሁንና ይላሉ የሰማያዊ አመራር አባላት፣ እንደተለመደው በማዘናጋት አስቸኳይ ጊዜ አዋጁን ተግባራዊ ሆኖ እንዲቀጥል ለማድረግ አዝማሚያ ይታያል ብለዋል። በጽሑፍ የተሰራጨው መግለጫም ህዝቡ ባለፉት ዓመታት ያሳያቸው መነቃቃቶችና የታዩት ጭላንጭሮች ፍላጎቱን ለማሟላት ባለመቻላቸው ህዝቡ ወደ አደባባይ በመውጣት ብሶቱን እንዲገልጽ አድርጎታል። ይህንንም ተከትሎ አገዛዙ በአስቸኳይ ጊዜ አዋጅ ስም ወደ ለየለት ወታደራዊ አገዛዝ ከገባ 10 ወራት አስቆጥሯል ይላል። ስለሆነም ይህ ሁኔታ መቀየር አለበት ሲል ምክንያቱን ዘርዝረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል።
ገዢው ፓርቲ ሀገሪቱን በየዕለቱ ወደ መቀመቅ እያወረደ ያለውን የአስቸኳይ ጊዜ አዋጅ ከሐምሌ 27 ቀን 2009 ዓ.ም ጀምሮ ያነሳል የሚል የጸና እምነት አለን። ይህ አዋጅ ላለፉት 10 ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ የህዝብን ማህበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው።
ፓርቲው በአዲስ አበባ የኦሮሚያን ልዩ ጥቅም ለማስጠበቅ በሚል በቅርቡ በሚኒስትሮች ምክር ቤት የጸደቀውን ረቂቅ ህግም ይጠይቃል። እንደ መግለጫው አባባል የኢህአዴግ አገዛዝ ህገ መንግስታዊ ድንጋጌዎችን በጊዜውና በአግባቡ አይተገብርም። ህገ መንግስቱን የሚጥሱ አዋጆችን በየጊዜው በማውጣትም ህዝብን ከህዝብ ለማናከስ የማይፈነቅለው ድንጋይ የለም ይላል በጽሁፍ መግለጫው። አሁን የወጣውን ረቂቅም በዚሁ አግባብ መግለጫው ይኮንንና መሆን አለበት የሚለውንም የፓርቲውን አቋም ይገልጻል። አቶ አበበ አካሉ
የኦሮሞ ህዝብ ከአዲስ አበባ ማግኘት የሚገባው ልዩ ጥቅም ህገ መንግስታዊ መሰረቱ ሳይሸራረፍና የህዝብን ተፈቃቅሮና ተከባብሮ የመኖር የብዙ ሺህ ዘመናት አኩሪ እሴቶችን በማይሸራርፍ መንገድ መተግበር ይገባዋል የሚል አቋም አለን። ይህ አዋጅ የአዲስ አበባ ከተማና የኦሮሚያ ክልል ነዋሪዎች በረቂቁ ላይ ሳይመክሩና ሳይተማመኑ በሚኒስትሮች ምክር ቤት ተወስኖ መውጣቱ የገዢውን ፓርቲ እድሜ ለማራዘም ሲባል ህዝብን ከህዝብ ለማናቆር ሆን ተብሎ የተወጠነ እኩይ ሴራ ነው።
የሰማያዊ ፓርቲ መግለጫ በአሁኑ ጊዜ ብዙ ቅሬታ የቀረበበትንና የነጋዴው ማህበረሰብ ምሬቱን እንደገለጸበት የሚነገረውን የገቢ ግምት አንስቷል። ግምቱ የነጋዴውን አቅም ያላገናዘበና በመላ ሀገሪቱ ትርምስ የፈጠረ ነው ብሎታል። ዜጎች ግብር መክፈል እንዳለባቸው ጠቁሞም ይህ የገቢ ግምት ግን በጭፍን የተደረገ የዜጎችን በሀገራቸው በነጻነት ሰርተው የመኖር ፍላጎት የሚገድብና የህዝብን ኑሮ በብርቱ የሚፈታተን ነው ሲል ገልጾታል። በዚህ አኳያ ሰማያዊ ፓርቲ በቅርቡ በእነዚህና በመሳሰሉ ጉዳዮች ላይ የራሱን አማራጭ የሚያቀርብባቸው መድረኮች እንደሚያዘጋጅም አስታውቋል። እንደዚህ ያሉ እርምጃዎችን ለመውሰድ በአሁኑ ጊዜ በሀገሪቱ ያለው የሰላምና የመረጋጋት ሁኔታ ይፈቅዳል ብላችሁ ታምናላችሁ ለሚለው የጋዜጠኛ ጥያቄ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ምላሽ ሰጥተዋል።
እኛ ሰላም ከውይይት ይመነጫል ብለን ነው የምናምነው። እንደ ኢህአዴግ ሰላም ከጠመንጃ አፈሙዝ ይወጣል ብለን አናምነው። በተገደደ ቁጥር፣ በታመቀ ቁጥር እየባሰ ነው የሚሄደው። ጥያቄዎች መመለስ አለባቸው። የህዝብ ፍላጎት መታወቅ አለበት። ኢህአዴግ እንደ ሰነፍ ተማሪ የራሱን ጥያቄ እያወጣ ነው የሚመልሰው። ለምሳሌ ህዝብ በመረጥኩት አልተዳደርኩም፣ የመሬቴ የአገሬ ባለቤት አልሆንኩም ብሎ ጠየቀ። የወጣቶች ፈንድ፣ ልዩ ጥቅም የምናምን የሚሉ የራሱን ጥያቄዎች አንስቶ መለስኳል። ይሄ ሰላም አያመጣም። በራሱ ሰላም የሚያመጣ መወያየት፣ በትክክል መቅረብ፣ ምናልባት ጥያቄ ውረድ ከሆነ መቀበል፣ እዛም ድረስ ሊሄድ። ስለዚህ እኛ በውይይት ነው፣ በማመቅ በማፈን ሰላም አይመጣም በፍጹም።
የአስቸኳይ ጊዜ አዋጁ ለሌላ ጊዜ መቀጠል ወይም አለመቀጠል እስከ ዛሬ በመንግስት የተሰጠ ይፋ መግለጫ የለም። ይሁንና ከጥቂት ወራት በፊት የአስቸኳይ ጊዜ አዋጁ ሴክረታሪያት ይፋ እንዳደረገው በአዋጁ አፈጻጸም መመሪያ አንድ ላይ ከተዘረዘሩ ክልከላዎች አንዳንዶቹ የተሻሩ ቢሆንም ሰላማዊ ሰልፍም ሆነ ህዝባዊ ስብሰባ ማካሄድ ከተሻሩት ክልከላዎች አልተካተቱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በዘንድሮ የማንዴላ ዋሽንግተን መርሃ ግብር እየተሳተፈች ያለች ወጣት ናት ቀጣዋ እንግዳችን። አሁን ወደምትገኝበት ዊሊያም ኤን ሜሪ ዩኒቨርሲቲ ሄኖክ ሰማእግዜር ተጉዞ ስለ ሁኔታው አነጋግሯታል። ዘርዘር አድርጋ ትነግረናለች።
ስሜ አብነት ጣሶ ይባላል። የመጣሁት ከአዲስ አበባ ነው። የምሰራው ኬር ኢትዮጵያ የሚባል ድርጅት ውስጥ ነው። የስርዓተ ጾታና የስነ ምግብ አማካሪ ሆኜ ነው የምሰራው። ከዚህ ስራዬ ባሻገር ግን ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙ ጊዜ በስራ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስርዓተ ጾታ ጽህፈት ቤትን ማቋቋምና መብራት፣ እዛ ስራዎችን መስራት በጣም ትልቁ ስራዬ ነበረ። for about 5 years. የሴቶች ትምህርት በጣም ስለሚመለከተኝ ከሴቶች ጋር ብዙ ጊዜ እናሳልፋለሁ። ከሴት ወጣቶች ልጆች ጋር አዲስ አበባ ዩኒቨርሲቲ አሁን ባልሰራም የተለያዩ ክለባትና እኔ ያቋቋምኩት የስርዓተ ጾታ ጽህፈት ቤት አለ። እዛ በመሄድ ልጆች አዲስ ልጆች ሲመጡ ዩኒቨርሲቲ ውስጥ የኔን ህይወት በማጋራት የሮል ሞዴል ቴስቲሞኒያል በመስጠት ልጆቹ ስለ ዩኒቨርሲቲ እንዲያውቁ ምን መጠበቅ እንዳለባቸውና ለምን የነሱ ውጤታማ መሆን ለራሳቸው፣ ለቤተሰባቸው፣ ለሀገራቸው ምን ማለት እንደሆነ ግንዛቤ ሊፈጥር የሚችል ንግግር በማድረግ አስተዋጽኦ አድርጋለሁ ማለት ነው። ከዛም ባሻገር አሁን የወጣት ወንዶች ክርስቲያናዊ ማህበር የቦርድ አባል በመሆንም እያገለገልኩ ይገኛል። ስለ ስርዓተ ጾታ ለመስራት ትምህርት መማር አልተገባኝም በመጀመሪያ ደረጃ። ምክንያቱም ይሄንን ነገር ወይ መስራተ ጾታ እኩልነትን ለማራመድ የእናቴን ታሪክ ማወቅ በቂ ነበር ለኔ። ያደኩት በእናቴ ነው። እናቴ ነች ያሳደገችኝ። እናስተሳደገኝ በጣም ብዙ ለፍታን ያሳደገችኝ። ግን ሁሌት ነግራይ ነበር በትምርትሽ እኔንም አንቺንም የተሻለ ቦታ ላይ ልታደርሽን ትችያለሽ። ስለዚህ ትምርትሽ ላይ በርቺ ነበር ያለች የምትነግረኝና አንድ ሴት ልጅ ያለማንም እርዳታ በራሷ ቀጥ ብላ መቆም የምትችለው ትምርት ሲኖራት እንደሆነ አምናለሁ። ስለዚህ የስራተ ጾታ እኩልነትን አሁን ያለውን የተዛባ አመለካከት ለማስተካከል ሴቶችን ማብቃት በጣም ኢምፖርታንት ነውና ትልቁ ደግሞ መሳሪያችን ትምርት ነው። ይሄንን ለማድረግ ደግሞ የራሴን ህይወት እንደ ተሞክሮ ማቅረብ በጣም በቂ ነው። ለምሳሌ እኔ እናት አልተማረችም ነበር። በ13 አመቷ ነበር የተዳረችው። በ13 አመቷ ተድራ በ14ኛ አመቷ ሴት ልጅ ወልዳ ከዛ ደግሞ መጨረሻ ላይ አዲስ አበባ መታኔን ወልዳ ስቲል ቀጥ ብላ ትሄዳለች። ግን ቀጥ ብላ የምትሄደው እሷ ሳትማር ባስተማረቻት ልጅ ምክንያት ነው። ስለዚህ የሴት ልጅ መማር ማለት እንዴት ቤተሰብን እንደሚለውጥ፣ እንዴት ብሎ ሀገርን እንደሚለውጥ ከራሴ ተሞክሮ ለልጆች ስነግር፣ ሁልጊዜ ደግሞ ሰዎች የእውነት እኛ ታሪክ ስትነግራቸውና የሰው ታሪክ ስትነግራቸው እኩል አይደለም። ስለዚህ ከራሴ ህይወት በማጣቀስ እነግራቸዋለሁ። ያንን ነገር ይረዱኛል ብዬ አስባለሁ። ስርዓተ ጾታን እኩልነትን ማራመድ ቀላል አይደለም። ምክንያቱም ይሄ አብረን የገነባ ነው ነገር ነው። ወንዶች ሴቶች ላይ ያመጡት ነገር ነው ብዬ አላምን። ይሄ ሴቶችና ወንዶች ተስማምተው ያመጡት ችግር ነው። ምንድን ነው የተባባሉት ወንዶችና ሴቶች ገና በሃንቲንግ ኤንድ ጋዘሪንግ ጊዜ፣ እስኪ ወንዱ ወጣ በልና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤት ሆኜ አብስዬ ያበላሃለሁ ልጅ እጠብቃለሁ ተባብሎ ተስማሙ። ያ ጀኔሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ እኔም መጥቼ አንተን ሳግዘ የተሻለ ኑሮ መኖር እንችላለን፣ የተሻለ ልጅ ማሳደግ እንችላለን። ስለዚህ ምንም አይነት ቦክስ አይገባንም ብለን ሪኔጎሼት እናድርግ ነው እየተባባልን ያለን። የሴት ያደረግነውን ሮላችን ወይም ደግሞ ሳጥን ውስጥ ያስቀመጥነውን ሴት ይሄን መስራት አለባት፣ ወንድ ይሄን መስራት አለበት ያልነው አሁን ላለንበት ለ21ኛው ክፍለ ዘመን አይረባንም፣ አያሳድገንም። ስለዚህ ሪኔጎሼት እናድርገው፣ እንነጋገርበት፣ ቦክሳችን ላይ እንውጣና አብረን ተባብረን እኛ እናሳድግ፣ ሀገራችን እናሳድግ ነው። ሌላ ነገር የለውም። ይሄን ስትል ኦልሬዲ ኮንፈርት ላይ ያለ ግሩፕ ይኖራል። ለምን አንዱ ቤት በመቀመጡ ሳይመርጥ፣ ለምሳሌ ሴቶች፣ አብዛኞቹ ሴቶች ሳይመርጡ ነው ቤት የሚቀመጡ። ለምን? ትምህርት ቤተሰብ ሲመርጥ ብቻ ነው የሚያስተምራቸው። ለእኔ እናት ቤተሰቦቿ ትምህርትን አልመረጡላትም። የመረጡላት ምንድን ነው? ማግባትን። ስለዚህ ያንተ ምርጫ ሳይሆን ኢምፖስ ተደርጎ በማህበረሰቡ ቤት ካስቀመጠህ ያን ያስቀመጠህን ማህበረሰብ መቃወም ካልቻልክና ከተቸገርክ ሶ አሁን ደግሞ እኛ አዌርነሱ ያለን ሰዎች ኖ አክሰስ አለን፣ ተምረናል፣ አብረናችሁ ተጋርተን ፓወሩን ትንሽ ሼር እንደራረግና አብረን እንስራ ብለህ ኖ ኔጎሽየት የምታደርገው ማለት ነው። ስለዚህ ይሄን ሪኔጎሽየት ማድረግ በጣም ከባድ ነው። አንድ ሰው ተማረ ማለት አመለካከቱ ተለወጠ ማለት አይደለም። ትምህርት ቤት መሄድ ብቻ አመለካከትን አይለውጥም። ሁሉን ነገር መቃኘት ይፈልጋል። ስለ ብዙ ነገር ማወቅ ይፈልጋል። ዓለም የደረሰችበትን ደረጃ ማየት ይፈልጋል። እንደ አፍሪካ እንደ ኢትዮጵያ ደግሞ ትልቁ ሪሶርሳችን ምንድን ነው? ያለን የሰው ኃይል ነው። ያለን የሰው ኃይል ስንል ደግሞ ኢትስ ኖት ኦንሊ የወንድ የሰው ኃይል፣ የወንድና የሴት የሰው ኃይል። ስለዚህ የወንድና የሴትን የሰው ኃይል ስንጠቀም የተሻለ ለውጥ ማምጣት እንችላለን። ከቤታችን ጀምረን እስከ ሀገራችን፣ እስከ አህጉራችን፣ እስከ ዓለም ድረስ ማለት ነው። ስለዚህ ይሄንን ነገር ፕሮሞት ማድረግ በጣም ከባድ ነው፣ ግን በጣም ብዙ ለውጦች አሉ። ወንዶች እየተሳተፉ ነው በብዙ ነገር። ወንዶችም ሰፖርት ያደርጋሉ ይሄንን ኮዝ ኢትስ ኖት ኦንሊ ዊመን ቢካዝ ሲጀመር የጀመሩት ሴቶች ብቻቸውን አይደለም። ፕሮብለሙ የመጣው በሴቶችና በወንዶች ነው። ስለዚህ ሴቶችና ወንዶች ተስማምተው አሁን ሌትስ ሪኔጎሼት እየተባባሉ ነው ማለት ነው።
ሄኖክን እናመሰግናለን። በቀጣይ በርከት ያሉ ወጣቶችን ይዞ መጥቶ እዚህ ያስደምጠናል ብለን ተስፋ እናደርጋለን። አሁን አንድ እንግዳ ነው የምናመጣላችሁ። መስፍን ጌታቸው ይባላል። የዘመን ድራማ ደራሲና ፕሮዲውሰር ነው። ዘመን ድራማ በቴሌቪዥን በሳምንት ሁለት ቀን እየታየ ተከታታይ የቴሌቪዥን ድራማ ነው። ከዚህ ቀደም የሰው ለሰው ድራማም እንደዚሁ ደራሲ ነበረ። እዚህ ዋሽንግተን ዲሲ ተገኝቶ የአሜሪካ ድምጽ ስቱዲዮ በቀጥታ የፌስቡክ ስርጭታችን ላይ ተወያይተን ነበር። እስቲ ለዛሬ የመጀመሪያውን ክፍል እናስደምጣችሁ። የመጣበትን ምክንያት ከማብራራት ይጀምራል።
እንደዚሁ ከዚሁ ከድራማው ጋር የተያዙ አንዳንድ ስራዎችን ለማከናወን ነው ወደ ዋሽንግተን የመጣሁት። አሁን የሀገራችን የፊልምም የተከታታይ ቴሌቪዥን ድራማም ህልውና ትንሽ በተወሰነ ደረጃ ከገቢ ጋር በተያያዘ አንዳንድ አጣብቂኝ ውስጥ እየገባ ያለበት ሁኔታ ነው ያለው እና ያንን አዲስ መንገድ ተከትሎ ወደ ዌብሳይት ማርኬቲንግ ነው ወደ ኦንላይን ማርኬቲንግ መግባት ስለሚቻልበት ሁኔታ ከአንዳንድ ሰዎች ጋር ለመመካከር ነው የመጣሁት።
ስለዚህ በአንድም ይሁን በሌላ ድራማውን የተመለከተ የንግድ ስራን
የተመለከተ ነው ብለን እናያዘው እና እስቲ ደግሞ እንወያይበታለን። ስለ ድራማውም ብዙ ተመልካች አለው፣ ተከታታይ አለው። አንዳንድ ጊዜ አከራካሪም ይሆናል። የድራማው ሀሳብም ደግሞ ከስደት ጋር የተያያዘ መሆኑ ብዙ አስተማሪም ነው የሚሉ አሉ እና እንመጣበታለን። ወደ ዘመን ድራማ እንመለስ እና ከዛ ስለመጣህበት ደግሞ ወደ ኋላ ላይ እንመጣለን። ዘመን ድራማን የቴሌቪዥን ድራማ በጣም ከባድ እንደሆነ ቀረጻው አድካሚ እንደሆነ ከዛ ደግሞ የኤዲቲንግ ስራውም አድካሚ እንደሆነ ነው የሚነገረው። በዚህ መሀል ነው በሳምንት ሁለት ቀን ግላፍቹ ይዛችሁ የመጣችሁት። እስካሁንም በመሀል ላይ ረፍት ከምትወስዱት ውጪ በሳምንት ሁለት ቀን ያለውን ታሳያላችሁ። ለምንድን ነው ለእናንተ ያልከበዳችሁ እሱ ማድረግ?
ከባድ ነው
ያደረጋችሁት ነው ግን
ከባድ ነው። ቢሆንም ግን አሁን ከባድ ነው ተብሎ ተፈርቶ ወደኋላ አይሸሽም። አሁን ዝም ብለሽ ዓለም አቀፍ ተሞክሮ ስትመለከች ትልቅ ቴሌቪዥኖች ሁለት አይነት የተከታታይ ድራማ አቀራረብ ስታይል ያላቸው ወይ አምስቷን ቀን የዊክ ዴይስ የሚባሉትን አምስቱን ቀናት አንድ ድራማ ይቀርባል ወይም ደግሞ ዊኬንድ ብለው ሁለት ያቀርባሉ። እና እኛ ስለምንድን ነው ሰው ብዙ ጊዜ በሳምንት አንድ ቀን ነው የሚለው ጥያቄ በጣም ራቀ። ሳምንት ሙሉ ጠብቀን አንድ ኤፒሶድ ማየት በጣም ሩቅ ነው የሚል ኮሜንት በጣም ነበረብን። በተለይ በሰው ለሰው ዘመን በጣም ብዙ ሰዎች በዚህ ነገር ላይ ይወቅሱን ነበር። እና እኛም ደግሞ ትንሽ ከፍ ማለት አለብን፣ በቃ ወደ ኢንተርናሽናል ስታንዳርድም ራሳችንን ቀስ እያደረግን ማምጣት አለብን በሚል ስሜት በሳምንት ሁለት ጊዜ ለመስራት አስበን ተነሳን። ስናስበው በጣም ብዙ ሰዎች እብደት ነው የመሰላቸው። እንዴት? ምክንያቱም ድሮም በሳምንት አንድ ቀኑ እየከበደ ማድረስ ሁሉ የማይቻልባቸው ጊዜያት ብዙ ጊዜ ነበረ እና እንዴት እንደዚህ ሊመጣ ይችላል የሚል በጣም የብዙ ወዳጆቻችን ስጋትና ፍርሃት ነበረ። እኛ ግን በቃ አንድ ጊዜ ሰው ዴማንዱ በጣም እያለ ሰው በሳምንት አንድ ጊዜ ደብቆ ጠብቆ ማየቱ እያደከመውና እየራቀበት ባለበት ሁኔታ አንድ ኤፒሶድ ብቻ በሳምንት እያቀረበን መሄዱ ብዙም ፌር አይደለም በሚል ወደ ሁለቱ ለመሄድ ወሰንን። በቃ ብዙ ተጨቃጭቀን ወሰንን። ፈርተንም ነበረ፣ ተጨንቀንም ነበረ። ግን በቃ ቀድመን ከአንድ አመት በፊት ዝግጅት ጀመረና እያልን አሳካ ነው እንደምንም ብለን አሁን በሁለት እግሩ መቆም ችሏል። አሁን እስካሁን ድረስ የነበረን ትግል በቃ በሁለት እግሩ ለማቆም ነበር። በጣም እየተንገዳገደ እየተንገጫገጨ ያስቸግረን ነበር። አሁን በቃ እኛም ባንኖር ስራው ራሱን ችሎ መሄድ የሚችልበት ደረጃ ላይ አድርሰነዋል እና ከባድ ነው ግን ችለነዋል።
ዘመን ድራማ ትንሽ ለየት አድርጎ ይዞ የመጣው ነገር አዳዲስ ወጣት ተዋናዮችን አካታችኋል እና ያሉትም የድሮዎችንም እንደዚሁም አዳዲስ ይዛችሁ መጥታችኋል። አንዳንዶቹ የትወና ብቃታቸው በጣም የሚያስገርም ጎበዝ ወጣቶች ናቸው። እንዴት አገኛችኋቸው? እነሱን እንዴት ነው መመልመል የቻላችሁት እና ወደዚህ ማምጣት የቻላችሁት?
እኛ ምን መሰለሽ ያደረግነው፣ አሁን መጀመሪያ ስቶሪያችንን ካዘጋጀን በኋላ ተዋናይ ምደባ ላይ ስንገባ ቀጥታ ምንድን ነው ይሄ የማለዳ ኮከቦች የሚባል ወጣት ተዋንያንን የሚያወዳደር የቴሌቪዥን ሾው አለ። ቀጥታ ወደ እነሱ ወደዛ አዘጋጅ ወደ ፍጹም ጋር ሄድ ነው። ፍጹም ጋር ሄድንና አሉ የምትላቸውን አንተ ጋር ጥሩ ስታተስ ያላቸውን ተዋንያን ስጠንና ወዳድረን እንወሰዳል ነው። በጣም የምንፈልጋቸውን አይነት ልጆች ጠየቀን፣ ብዙ ልጆች ሰጠን። ከዛ በኋላ እነዛን ልጆች አመጣንና ራሳችን ካሜራ ፊት አቅርበን ስክሪፕቶቻችንን ሰጥተን ኦዲሽን ሰራናቸው። ከዛ ከነሱ መካከል የተሻሉ ያልናቸውን ልጆች ወሰድን። በእርግጥም የተሻሉ መሆናቸውን አሁን በትወና እያሳዩን ነው። እኛ ራሳችን በጣም ግራ እስኪገባንና እስኪደንቀን ድረስ በጣም ከፍተኛ የችሎታ የትወና ብቃት ያላቸው ልጆች ናቸው ያገኘነው እና በጣም በዛ መንገድ መሄዳችን ይመስለኛል ሰክሰስፉል እንድንሆን ያደረገን በተዋናይ ምርጫ በኩል። ሌሎቹንም ተዋናያን ስንወስድ እንደዚሁ የፈለገ ታዋቂ ቢሆን ከፍ ያለ ደረጃ ላይ ያለ ተዋናይ ቢሆን በቃ በዚህ መንገድ በኦዲሽን ቁጭ ብለን እያየን እያንዳንዳችን ማኔቱ ጋር ቢሆን ጥሩ ነው የምን አይነት ብቃት አለው የሚለውን እየፈተሽን ነው የምንወስደው እና ያ ጥሩ ያደረገልን ይመስለኛል።
ከመስፍን ጌታቸው ጋር ያደረግነው ውይይት አልተቋጨም። በሚቀጥለው ሳምንት ይዘን እንመለሳለን። ለዛሬ ጋቢና ጉዟችን በዚሁ ተጠናቋል።
እንግዲህ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። እንጠብቃለን።
በሰላም በጤና ያገናኘን።
ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋው፣
ጽዮን ግርማንን። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነው። ዳን ክራፍተን አብሮን ነበር። መልካም ምሽት። በነገው ጉዞ እንገናኝ። ዲጄ ፋሱም ጠፍቶ መስከረም
መርዶን ካሪ ማንን